አነሳሽነት ተቋቁሞ በአውሮፓ እንደ ጀርመን፣ ፈረንሳይ፣ ለንደን ካሉ ወንድሞቻችንና እህቶቻችን ጋር እንዲሁም ሰሜን አሜሪካ፣ ካናዳ እስከ አፍሪካ ሴኔጋል ድረስ ባሉ እና ቻይና ላይ ካሉ እንትኖች ወዳጆቻችን ጋር ተነጋግረን ይህን ነገር እንዴት ነው የምንወጣው ብለን በሁለት ፌዝ አስቀምጠን፣ አንዱ ፌዝ ያው ቅድም እንዳሉትም የማዕድ ማጋራቱን እንትን እሱን እናደርግና ሲቀጥል ደግሞ ወደ ሁለተኛ ስቴፕ እንላለን ነበረ። ያን በምናደርግበት ጊዜ እርዳታ ስናደርግ እኛ የመረጥናቸው በዚህ በኮቪድ ምክንያት ምናልባት ትኩረት የተነፈጉ ተቋማት ብለን ያዝናቸው ሁለት ሊነፈጉ ይችላሉ ብለን ያሰብናቸው ሁለት የአረጋውያን መርጃና ሁለት ህጻናት ማሳደጊያዎችን ነው የመረጥነው።
ድጋፉ ሊደረግላቸው የተመረጡት አሰገደች የአረጋውያን መርጃ ድርጅት፣ ዳዊት የአረጋውያን መርጃ ድርጅት እና 312 ጎዳና ተዳዳሪዎችን ከጎዳና በማንሳት ድህነት ላይ መስራት ለልማት ወይም ፖቨርቲ አክሽን ፎር ዴቨሎፕመንት ወይም ፓድ የተባለ ግብረሰናይ ድርጅት እያንዳንዳቸው የ70,000 ብር ዋጋ ያላቸው ልዩ ልዩ ምግብ ነክ ድጋፎች ተደርገውላቸዋል። በሌላ በኩል በሴቶችና ህጻናት ጉዳይ ቢሮ ስር ሞግዚ ተቀጥሮላቸው የሚያድጉ ህጻናትን ለመደገፍ 115,000 ብር የሚያወጣ ወተት፣ ዳይፐርና የመሳሰሉ ቁሳቁሶች ድጋፍ ተደርገዋል። ለአራቱም ድርጅቶች የተደረጉ ድጋፎች ድርጅቶቹ የሚያስፈልጋቸውን ግብዓት አይነት በመጠየቅ የተሰጠ መሆኑ ከዚህ በፊት ከነበሩ ተመሳሳይ ድጋፎች ለየት እንደሚያደርገው የኮሚቴው አባላት ተናግረዋል።
እነሱ በጠየቁት መሰረት በጠቅላላ እንደ ፍላጎታቸው ገንዘብ ከውጭ በተላከው መሰረት የ330,000 ብር ቃል የገዛ ነው። ለሁሉም እንደየፍላጎታቸው ምክንያት
ለሁለቱም አረጋውያን ድርጅቶች
ለህጻናቶች ጠይቀን ሄደን የሚፈልጉትን ነገር ነው ገዝተልንተን ያለው።
ምን ምን ገዛችሁ?
መኮሮኒ፣ ሩዝ፣ ጤፍ፣ ማሽላ፣ ፓስታ፣ ዱቄት፣ የሴፋ ምንድነው የህፃናቶች ዳይፐር፣ የህፃናቶች ኒዶ።
ከዚህ ባሻገር ኢትዮጵያንና ድሬዳዋን ወክሎ ይጫወቱ የነበሩ 3 ተጫዋቾች፣ አንድ በህይወት የሌለ ቀድሞ ተጫዋች ቤተሰቦች፣ አንድ መምህርና አንድ የቤተ መጻሕፍት ሰራተኛ ለነበሩ 6 አረጋውያን ለእያንዳንዳቸው ከ8,000 ብር በላይ በጥሬ ገንዘብ ተሰጥቷቸዋል። ኮቪድ-19 ድሬዳዋ ግብረ ኃይል በቀጣይም ለድሬዳዋ የኮሮና ቫይረስ መመርመሪያ መሳሪያ ገዝቶ ለማስረከብ በሂደት ላይ መሆኑንም ማህበሩን ወክሎ በድሬዳዋ የተቋቋመ ኮሚቴ አስተባባሪ የሆኑት አቶ አብዶሚም አስታውቀዋል። የከተማዋ ምክትል ከንቲባ አቶ ከድር ጀዋር፣ ሌሎችም የድሬዳዋ ተወላጆች የነተካበ ዘውዴና ቢተዋብሬን አራያ በመከተል ወገኖቻቸውን በሚችሉት ሁሉ እንዲደግፉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ንፍታሌም ፍቅሬ በባለፈው ዓመት በዚህ በዩናይትድ ስቴትስ ውስጥ ተዘጋጅቶ የነበረው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ከነበሩት ወጣቶች አንዱ ነው። እሱና በርካታ ከአፍሪካ ሀገሮች ተመርጠው የመጡ ወጣቶች ለወራት በዩናይትድ ስቴትስ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የቀለም ትምህርትና የትስስር ስልጠናዎችን ወስዷል። በንግድና ስራ ፈጠራ ዘርፍ ስልጠና ያገኘው ንፍታሌም ወደ ሀገር ቤት ከተመለሰ በኋላ ያደረጋቸውን እንቅስቃሴዎችና የገጠሙትን ፈተናዎች ካፕታኑ ስዩም ጋር ተጫውቷል። ንፍታሌም ከተሳተፈባቸው ቁም ነገሮች አንዱን በማብራራት ይጀምራል።
አገር ቤት ከተመለስኩ በኋላ ብዙ ዋና ስብሰባዎች ላይ ነበርኩ። ዋና ለእኔ የምለው ለመጀመሪያ ጊዜ በኢትዮጵያ ታሪክ ጆብ ክሪኤሽን ኮሚሽን 5 to 20 years ቅድ ሸራተን አዘጋጅቶ ነበረ። ለየት የሚያደርገው ምን ነበረ? ይሄ ከፕራይቬት ሴክተር፣ ከሚዲያ፣ ከገቨርንመንት ሴክተር፣ ከኤንጂኦዎች ሁሉ አንድ ላይ ሆኖ ፕላን ማውጣት ነበረ። የክቡር ምክትል ጠቅላይ ሚኒስትር የነበሩበት የመሩበት ፕሮግራም ላይ ፓርቲስፔት አድርጌ ነበረ። ከዛ በኋላ ያለፈው ጊዜም እንደተናገርኩት የወጣቶች ስራ ፈጠራ ላይ እንዴት አድርጎ መንቀሳቀስ እንደምንችል የኔም ፕሮጀክትም ስራ ልምድ ላይ ያጠቁር ነበረ።
እንግዲህ ቀደም ብለህ እንደነገርከኝ የሀገሪቱ መንግስት የወጣቶችን ስራ ፈጠራ ለማበረታታት ባወጣው ሕግ ውስጥ እይታቸውን ካጋሩ ሰዎች መካከል አንዱ እንደሆንክ ነው። በዩናይትድ ስቴትስ ቆይታ ውስጥ የተለያዩ ብልሃቶችን ተምራችኋል። ከሌሎች በርካታ የአፍሪካ ሀገራት የመጡ ወጣቶች አንድ ላይ ሆናችሁ እነዚህን ቁም ነገሮች በአሁን እንቅስቃሴ ውስጥ ምን ያክል ተጠቀምክባቸው?
በሶስት ነጥብ ወስደው እዛ የተማርነው ዋናው ነገር ምን ነበረ? ከተለያዩ አክተሮች ጋር እንዴት አድርጎ እንጌጅ ማድረግ የሚቻለው ሆና
የተለያዩ አካላትን እንዴት አሳታፊ ማድረግ ይቻላል በሚለው ማለት ነው።
ትክክል። እና እዚህ ከመጣሁ በኋላ እሱን ነው ወደ ስራ ያረኩት። ለምሳሌ እዚህ ልክ በእኔ ዛፍ ላይ የሚንቀሳቀሱ የፕራይቬት ሴክተር ላይ የሚሰሩ አሉ። ከእነሱ ጋር አንድ ላይ ሆነን ለወጣቱ እንዴት አድርገን ነው እንጌጅ ማድረግ የምንችለው ብለን አብሮን ሆነን አክቹሊ ወርክ ፕላን አውጥተን ነበረ። ከስለዚህ ወረዳና ቀበሌ እየሄድን ወደ ስድስት ቀበሌዎች ሄደን አዲስ አበባ ውስጥ አማክረን ዩት ሴንተሮች አሉ ጥሩ መንገድ ላይ እየሄድን ነበረ። በጥሩ መስክ ላይ እየሄድን እያለ ይሄ ኮቪድም ከመጣ በኋላ ነገሮች በሙሉ ትንሽ ቀዘቀዙ።
ቀደም ብለህ የኮቪድ-19 ቫይረስ የደቀነውን ተግዳሮት ጠቅሰልናል። የቀሰምከውን ወደ ፍሬ ለመቀየር በምታደርገው ጥረት ውስጥ ምን አይነት ችግሮች ኢትዮጵያ ውስጥ ገጠሙ ከተመለስክ በኋላ ከዩናይትድ ስቴትስ?
ሁለት ነገር ነው ዋና ፈተና የሆነው ከኮቪድ ውጭ ማለት ነው። አንደኛው ብዙ ፖሊሲዎቹ አሁን ከለውጡ በኋላ የመጡት ፖሊሲዎች ጥሩ ቢሆኑም ምንም መሬት ላይ አልወረዱም። ይሄ ማለት ምንድን ነው? ሬዲዮ ላይ የምንሰማው፣ ቲቪ ላይ የምንሰማው፣ እንደዚህ ወርክሾፕ ላይ መሬት የወረደ ነገር ብዙ ነገር የለም። ለምሳሌ የኔ ዘርፍ ላይ ኢምፕሎይመንት ወይም የስራ ኤጀንሲ ለመክፈት ነው። እሱ ህግ ራሱ እዚህ ሀገር ይቻላል ወይ ፕራይቬት ኢምፕሎይመንት ኤጀንሲ መክፈት የሚለው ራሱ ክሊር አይደለም። አንድ ቦታ ስትሄድ እንደዚህ ይለዋል፣ ሌላ ቦታ ደግሞ ስትሄድ ህጉ አልወጣም ይለዋል፣ ሌላ ቦታ ስትሄዱ እየታሰበበት ነው ይባላል። እና እንደዚህ ሲባል በዛ ፍቃድ ማውጣት አልችልም ማለት ነው። ሁለተኛ ነገር ደግሞ ኮቪዱም ሲመጣ ቻሌንጅ አድርገው፣ ሶስተኛ ነገር ደግሞ የሀገሩ ጸጥታ ትንሽ የባሰ የመጣ ነበር። አሁን ትንሽ ቀዝቅዟል። እኔ አሁን የአዲስ አበባ ውስጥ ስለሆንኩ ነው እንጂ ይሄ ምንድነው የራስ ደህንነት ከሌለ አንድ ነገር ላይ ፎከስ ለማድረግ በጣም ከባድ ነው። እና ለእኔ ብቻ ስል ሳይሆን ለብዙ ሰው ማለት እችላለሁ በጣም ከባድ ጊዜ ሆነ። ወጣቱ ደግሞ ከአንድ አመት በፊት ከነበረበት ጫና አሁን ደግሞ 3-5 እጥፍ እየሆነ ነው። የኑሮ ውድነት አለ፣ ጸጥታ ችግር አለ፣ ፖሊሲ ታች አለመውረዱ አለ። ሀሳቡን ጥሩ ቢሆን ማለት ነው ፖሊሲው ላይ እና ይሄ ሲደራረብ ለእኛ እንደዚህ ከባድ ከሆነ ጣቱ ደግሞ በ3-4 እጥፍ በጣም ከባድ ይሆናል።
ፍታሌም ተግዳሮቶችን፣ ችግሮችን ዘርዘር አድርገህ ቀደም ብለህ ነግረኸኛል። በዩናይትድ ስቴትስ ውስጥ በያሌ ፌሎሺፕ ውስጥ ተሳታፊ የነበራችሁ ልጆች ችግሩን ለመቅረፍ ያደረጋችሁት ንግግር ወይንም ደግሞ የመፍትሄ ሀሳቦችን ተለዋውጣችሁ ታውቃላችሁ ወይ? ስለ እነሱ ውስጥ ንገረን።
እንደ ያሌ በፕሮግራማችን ባለፈው ጊዜ እንደነበረው አንድ ነገር እዛ ትሬን የተደረግነው ሾክ ሬዚሊየንት በአማርኛ
እንቅፋቶችን የመቋቋም አቅም ማለት ነው።
አዎ አዎ። ይሄ እንቅፋት ደግሞ የፐርሶናሊ ብቻ ሳይሆን አገራዊ እንቅፋትን ሊያጋጥም ይችላል ነው እዛ ራሱ ተፈልጥ ነው ይላል። እና የዛ ጊዜ ምንድን ነው ሁለት ነገር ነው የሚለች፣ አንደኛ ነገር ተሰባሰቡ፣ ተነጋገሩ፣ ኤክስፒሪየንሳችሁን ሼር አድርጉና ጻፉት። ይሄ ይሻለ ምንድን ነው ሶሉሽኑ ሾርት ተርም ሚዲየም ተርም ሎንግ ተርም የሚለውን አወጡና እናንተ ደግሞ ባላችሁት ዘርፍ እንዴት አድርጋችሁ ነው ኮንትሪቢዩት ማድረግ የምትችሉት። እና በሁለት ነገር ነው የሚያው በአንድ ነገር ነው ምንድን ነው ይሄ ሁሉ የተማርነው ነገር አሁን ነው ማሳየት ያለ በዚህ ከባድ ጊዜ ላይ ነው የኛ ተጠሪ ማና የሆነ። ስለዚህ ትንሽም ቢያስደነግጠን የሚያጋጠመንን ነገር ቴክስ በዚህ በቅርብ ጊዜ የነበረው አለመረጋጋት ትንሽ ሰከን ብለን መቀጠል እንዳለብን ግዴታም አለብን ለወጣቱ። ስለዚህ አሁን ለበለ ጥያቄ ይሄ ልመለስ እና ወይም ሴሚናር ላይ ያደረግነው ምንድን ነው በፊት በነበረን እቅድ ይሄ ቢሮክራቲክ ቻሌንጆቹ የነበሩት አሁን ለምሳሌ ይሄ እንዳልኩት ህጎቹ ትሪክል ዳር አረጉም እስከታች በሚለው ሰው በሰው እንዴት ነው የሚያውቀው ኔትወርክ ካላቸው እነዚህ ሰዎች እንድናገኛቸው። ሁለተኛ ሚዲያ ላይ ብዙ ሰዎች እናቃርሻሉ እዚህና ኔትወርካቸው የተጠቀምን ሚዲያ ላይ ለህብረተሰቡ ራሱ እንዲሰማ ፊት ለፊት ህብረተሰቡ ምን አይነት ፕሮግራም ራን እንደምናደርግ ሶሻል ሚዲያ ላይ እያወጣን ነው። ይህ ምንድን ነው ችግሮችን ቢኖሩ አሁን ለምሳሌ በቢሮክራሲ ላይ ተሰሚነት የሆነ አሁን ሞር ዩናይትድ የሆንን ነው። በቅርቡ ጊዜ ያን የያሊ ሚቲንግ አለን፣ ሚዲያዎችንም እንጠራለን። ስለዚህ ማንነታችንን ሞር ስናስታውቅ እነዚህ ቢሮክራሲዎቹ ወይም እነዚህ ህጎቹ ትሪክል ዳውን ቶሎ ቶሎ እንዲያደርጉ የሚረዳ ብለን እናያለን። ያሊ የተመለስ ነው ያገኘህን ብቻ ዛ 2019 ብቻ ሳይሆን ኦቨሮል አሊ ምና ያለን እንደሆንም ሆኖ ወጣቶች ላይ ብቻ ደግሞ የሚሰራው አንድ ላይ እንደ ሳብ ግሩፕ እንገናኝና እንዴት አድርገን ነው የምናፋጥነው፣ ስፔሻሊ የስራ ፈጠራ ላይ እንዴት አድርገን ነው የምናፋጥነው የሚለውን ነገር ኤንድ ከመንግስት ቢሮዎቹ ጋር ያሉትንም እንዴት አድርገን ነው የምንረዳው ይኖርም ነገር ያሰብነው።
ሌላ የመጨረሻ አንድ ጥያቄ ምንድነው? ዘንድሮ ላይ እንግዲህ በኮቪድ-19 ቫይረስ ምክንያት እናንተ ተሳትፋችሁበት የነበረው መርሃ ግብር አይደረግም። ተሳታፊዎች ዌብሳይት ላይ የሚሰጥ ትምህርትና ስልጠና እንዲያገኙ እየተደረገ ነው። ይሄ መሆኑ ተሳታፊዎችን የሚያሳጣቸው ነገር አለ ወይ ብለህ ታስባለህ ወይ? እንዲሁም ደግሞ እንዲሁ ለተሳታፊዎች ይህንን ጊዜና ይህንን ሁኔታ በምን መንገድ መጠቀም እንዳለባቸው የምታስተላልፈው የመጨረሻ መልእክት ካለ እሱን ልቀበል።
መጨረሻ የምለው ነገር ማንዴላ ፌሎሺፕ ያሊ ፕሮግራም በጣም 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 ህይወት የሚለውጥ ነገር ነው። እንደዚህ አይነት ጊዜው ራሱ ሲያጋጥም ቀስ ያክ የኮንፊደንስ የሚሰጥ የያሊ ፕሮግራም የተማርነው ነገር ስለሆነ ሄዳችሁ ይህን ፕሮግራም ስትወስዱ ወይም በዌብ በኢንተርኔት ላይ ያሉ ፕሮግራሞችን ስትሰሩ የጀመራችሁትን ጨርሱት እና ልዩነቱን በደንብ ጨርሳላችሁ። እሱ ነው የምለው። አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በአዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። በዓለም አቀፍ ተቋማት መረጃ መሰረት ከ4 ሚሊዮን በላይ ነዋሪዎች ባሏት አዲስ አበባ የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር በሚመሳሰል የቴክኖሎጂ ውጤት አዲስ አበባ ላይ ካስተዋወቀ 5 ዓመት ተቆጠረው። ቴክኖሎጂው ከ7000 በላይ ለሚሆኑ ነዋሪዎች የስራ እድል ሲፈጥር የትራንስፖርት ችግሩንም እየቀረፈ ነው። በዚህ በይነ መረብ ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይራይድ መስራችና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ አንድ ወጣት ጋር ቆይታ አድርጋለች። እንደሚከተለው ይቀርባል።
ከአንድ አመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር። ፀሐይ ላይ ስሰራ ውዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና ጊዜ መስራት እንደሚችል ሲያውቅ ግን ስራውን ትቶ የሜትር ታክሲ ስራን ተቀላቀለ። ከአመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል።
የተሻለ ነው ከበፊቱ ስራዬ። ወረድ በፊት ተቀጥሮ ነበር የምሰራ፣ አሁን የራሴን ስራ እንሰራ አድርጎኛል። አጋጣሚ አሁንም እየተማርኩኝ ነው። ተርቼ ራሴን አስተምራለሁ፣ ቤተሰብም እረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ላይ ሰው ያው ደስተኛ እንደሆነ ነው እየነገረን ያለ። ደህንነቱን ተጠብቆ ነው የሚገለገል ያለው። ስለዚህ ያው ሁሉም ደስተኛ እንደሆነ ነው የሚነግሩን።
ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪና አሽከርካሪን በሞባይል መተግበሪያ ወይም አፕሊኬሽን እና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የ30ዎቹን እድሜ ለመቀላቀል የሚንደረደር በአሜሪካን ሀገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ህብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል።
ኦፖርቹኒቲ የሚሆነው ችግሮቻችንን የምናቃልልበት ወይም የምንፈታበትን ነገር ይዘን ስንመጣ ነው። እና ያው ብዙ ሰው እና ሀገራችን ደህና ነች ሁሉ ይታወቃል። እይታችንን ካስተካከልን ያ ደህንነታችን ደግሞ ኦፖርቹኒቲም ነው። እንግዲህ ለስራ ፈጠራ ሰዎችን ኤምፓወር ማድረግ እንችላለን ብዬ ስላሰብኩኝ ና ኦፖርቹኒቲ ስላየሁኝ ነው።
ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሀል አንዱ ነበር። ኩባንያው እንዴት እንደሚሰራ ና በትራንስፖርቱ ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርም መፈታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል።
ኡበርን ሰክሰስ ካየሁኝ በኋላ ሲሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች የሉ። ምክንያቱም ኢትዮጵያ ውስጥ ያለውን የትራንስፖርቴሽን ዲማንድ ኒድ ሁላችንም እናውቀዋለን እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት እያሰብኩኝ እነሱም ኢትዮጵያ እንዲጀምሩ ስጠይቃቸው ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛ እና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጄ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው 2016 ላይ።
ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋት በተለይ ደግሞ ኢንተርኔት በስፋት አገልግሎት ላይ ለመዋሉ ከባድ አልነበረም?
ከባድ ነበረ። እንግዲህ ያው መጀመሪያ ሲያው ያው አብዛኛውን ጊዜ ኢንተርኔት የሚጠቀመው ሶሻል ሚዲያ መከታተል እንጂ ኢንተርኔት ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበር እና ከባድ ነበር። ግን ያው ሰዎች ደግሞ ጥቅሙን ሲያዩ ከሶስት ነገሮችን ነው እንግዲህ ሪዞርቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይህንን የትራንስፖርቴሽን ሴክተሩን። ሌላውን ደግሞ ከዚህ በፊት ይጠራ የነበረው ይሄ የግምታዊ ዋጋ ኔጎሽት እናደረግ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፋንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይህንን እስካሳየነው ድረስ ሰው የማይጠቀምበት ሁኔታ የለም።
እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲልና ኢትዮጵያዊ እንዲሆን አድርገነዋል የምትላቸው አሰራሮች ምን ምን ያካትታሉ? እንደ ለምሳሌ ለመጥቀስ ያክል
የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝድ አደረግነው ማለት ከቦታ ልክ እንደ ታክሲ እንደምንጠቀመው ሜትሩን ኦን ያደርጋል። እንደርስበት ቦታ ስደርስ አፕሊኬሽኑን ሲዘጋው የሚመጣውን አማውንት በካሽ እየከፈልን የምንሄድበት ሁኔታ ነው ያለው። ሌላው የእኛን ኮሚሽን ኮሌክት ስናደርግ ኡበር ላይ አውቶማቲክሊ ከማገኘው ገንዘብ ላይ ኮሚሽን 20% 25% ዲዳክት ተደርጎ ወደ ኡበር አካውንት ነው የሚሄድ። ኢትዮጵያ ላይ ግን ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ፣ እዛ ውስጥ 1000 ብር ያስቀምጣሉ። እኛ የምንወስደው ኮሚሽን 10% ነው። ስለዚህ የ100 ብር መንገድ ሲሄዱ 10 ብር ዲዳክት እናደርጋለን ማለት ነው። አንደኛው ከኡበር የሚለየው ይሄ ነው። ሁለተኛው 24/7 የሚሰራ የጥሪ ማዕከል አለን። ኢንተርኔት በሚያስቸግርበት ጊዜ ኮል ሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ፣ ቋንቋ መምረጥ መቻሉ፣ ይህም ትንሽ ከኡበር የተለዩ ፊቸሮች ናቸው።
እንግዲህ አሁን 5 ዓመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ጠቃሚ ሆነዋል?
ከ7050 በላይ አሽከርካሪዎችን በእኛ መያዝ ችለናል። 40 በላይ ሰራተኞች ቢሮአችን አሉ። ይህም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስለቀነሱ ነው እንጂ ይሄ ቁጥር እስከ 100 ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከ30-40 ሺህ ታክሲዎች፣ ትናንሽ ታክሲዎች ያስፈልጓታል። እነዛን ቁጥር ማሳደግ እና ብሶ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን።
ሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር። ምን ደረሰ? እየሰራ ነው ወይ?
አዎ፣ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን 50 መኪኖች ከ2 ሳምንታት በፊት አስረክበናል። በዚህ ወር ሁለተኛው ዙር 50 መኪኖች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን 50-50 እያደረግን ጎላችንን ሂት ለማድረግ ነው እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል፣ ግን ቅድሚያ የምንሰጠው አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጂዎች ሴቶች ናቸው። ብዙ ጊዜ ለጥቃት እስከ መደረር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይህን ሴፍቲ እንዴት እንቅረፍ ነው። ሁለተኛው ደግሞ እንዴት ሴቶችን ኤምፓወር እናርግ ነው። አንደኛ ሴቶች ጥንቁቅ ናቸው። ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱን ኤምፓወር እናርጋቸው፣ ይህንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው እየሰራን ያለ ነው።
ከዛ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁና ለሌሎች ሀገሮች የማስፋትም እቅድ አላችሁ?
ልክ ነው። የላይቤሪያ፣ ሪኮስት፣ ነጊኒ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራ ረን አድርገን ነበረ። ይሄ በኮሮናው ምክንያት ዲሌ አድርገነዋል። ግን ያው አላማችን በሰማይ ኢትዮጵያ ኤርላይንስ እንደሚሄደው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት።
እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው፣ በቴክኖሎጂ የማስፋት አላማ አለ?
አዎ፣ እንግዲህ አሪፍ ፔይ የሚባል የፔመንት ፕላትፎርም አለን እና አሁን ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካር ሪደር አለች፣ በዛ በኩል ሰዎች መገበያየት ይችላሉ እና ያ አይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛይራይድ ቀጥሎ ሮል አውት የምናደርገው ፕሮዳክታችን እሱ ይሆናል።
እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂ መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ከአንተ ኤክስፒሪየንስ ተነስተህ የምታካፍለው ምክር ካለህ?
ለምሳሌ ጉግልን ብናይ፣ ራሱ ኡበርን ብናይ፣ አማዞንን ብናይ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂ እና በዳታ ብቻ billions of dollars worth የሚያደርጉ ካምፓኒዎች ለበት ዓለም ላይ ነው እየኖርን ያለ ነው። ኢንዱስትሪያል ሪቮሉሽን አምልጦናል። አሁን ግን ይሄ የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት ማውጣት የምንችለው። ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን፣ ትሬኒንግ እየሰጠን የተሻለ ፕሮዳክት ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት ማውጣት ይችላል።
ዛይራይድ በሞባይል መተግበሪያ የሚሰራውን የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመውም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአሜሪካ ድምጽ ዘጋቢዎችና አዘጋጆች በሙሉ ከየመኖሪያ ቤታችን ሆነን የምናዘጋጅላችሁን መርሃ ግብር እዚህ ላይ ፈጸምን። ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ ዘጋቢዎች ጋር አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። ባያስልም ከትስብቱ የኑስ ቃል በሰቀቀን ግርም ይላል ትዝ ያለቀን